ይህ የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮች፣ ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው ትምህርት ካለፈው ሳምንት የሚቀጥል ይሆናል። ባለፈው ሳምንት እንደተመለከትነው አይሁዳውያን ኢየሱስ ክርስቶስን ከከሰሱበት አንዱ ዋናው ምክንያት ራሱን አምላክ እንደሆነ መናገሩ ነበር። በዮሐንስ ወንጌል ምዕራፍ 10 ከቁጥር 30 እስከ 33 ላይ እኔና አብ አንድ ነን በማለቱ አይሁድ ሊወግሩት ደግመው ድንጋይ አነሱ። ኢየሱስም ሲመልስላቸው ከአባቴ ብዙ መልካም ሥራ ሳየኋችሁ ከእነርሱ ስለማናቸው ሥራ ተወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለ ማድረግህ ነው እንጂ ብለው መለሱለት። አይሁዳውያኑ ስለ መልካም ሥራ አንወግርህም ካሉ የሚወግሩት ለምን ነበር? ጌታን ሊወግሩት የፈለጉበት ምክንያት ሲነግሩት የተናገሩት ቃል ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለ ማድረግህ ነው እንጂ የሚል መልስ ነበር የሰጡት። ስድብ የሚለው ቃል ትልቅ መንፈሳዊ በደል ሊፈጸም የሚነገር ቃል ነው። አምላክ ሳትሆን አምላክ አራስን አደረግህ በሚሉት ጊዜ ጌታችን ክሳቸው ትክክል እንዳልሆነ አላስተባበለም። በዚህ በስድብ ቃል መከሰስ በአይሁዳውያን መካከል በድንጋይ የሚያስወግር ነው። አይሁዳውያኑ ጌታ ያላለውን ብለው ቢሆን ኖሮ ጌታ ኢየሱስ የማስተካከያ መልስ መስጠት ነበረበት። አምላክ ነኝ ሳይል አምላክ ነኝ ብለሃል ተብሎ ተከሶ ቢሆን ጌታችን አምላክ አይደለሁም የሚል ቀጥተኛ መልስ መስጠት ነበረበት። ነገር ግን ሲሰጥ የምናየው መልስ በዚህ በዮሐንስ ወንጌል ላይ ከቁጥር 34 እስከ 38 ላይ ስንመለከት እንዲህ ይላል። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ልሻር አይቻልምና እነዚያን እግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን? እኔ የአባቴን ሥራ ባላደርግ አትመኑኝ። ባደርገው ግን እኔን ስንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ሥራውን እመኑ አላቸው። የእግዚአብሔር ቃል የመጣላቸው በባሕርያቸው አማልክት ሳይሆኑ እንደም አማልክት ሆነው ተጠርተዋል። ይህንን ቃል ከመዝሙረ ዳዊት 82 ቁጥር 6 ላይ ወስዶ ነው ጌታችን የሚጠቅስላቸው። አማልክት የሚለው ቃል በመዝሙረ ዳዊት ላይ ተጽፎ የሚገኘው ኤሎሂም በሚለው መጠሪያ ነው። ኤሎሂም መጠሪያ የሚለው መጠሪያ ለእግዚአብሔር ብቻ የሚውል ሆኖ በብሉይ ኪዳን አይታይም። በብሉይ ኪዳን ይህ ቃል ለመላእክት ሁሉ ይታያል። በመዝሙር 97 ቁጥር 7 ላይ ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸውም የሚመኩ ይፈሩ፣ መላእክት ሁሉ ስገዱለት ይላል። መላእክቱ የሚለው ቃል ኤሎሂሞች ሁሉ የሚል ነው። ይህንን ቃል በደንበኛ ለማየት የሚረዳን በዘዳግም ምዕራፍ 10 ከቁጥር 16 እስከ 17 ላይ ያለው ነው። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያል የሚያስፈራም በፍርድም የማያደላ መማለጃም የማይቀበል ነውና የሚል ቃል እናያለን። ይህ ቃል ዕብራይስጥኛው የሚያስቀምጠውን የአምላክን ስም በማስገባት ብናነበው እንዲህ የሚል ይሆናል። እንግዲህ ይሖዋ ኤሎሂም፣ ልብ በሉ ውድ አድማጮች፣ እንግዲህ ይሖዋ ኤሎሂም የኤሎሂሞች ኤሎሂም፣ የአዶናዮች አዶናይ፣ ታላቅ ኤል ኃያልም የሚያስፈራም በፍርድ የማያደላ መማለጃም የማይቀበል ነውና የሚል ሆኖ እናያለን። በዚህ ውስጥ ይሆዋ የሚለው መጠሪያ ከእግዚአብሔር በቀር ለማንም የማይሰጥ ስም ሆኖ ታይቷል። አዶናይና ኤል የሚለው ግን አማልክት ለሆኑ መላእክትም ሆነ ነገስታቶች ሁሉ ይታያል። ኤል የሚለው መጠሪያ ለእግዚአብሔር ቢውልም እግዚአብሔር ላልሆኑ ይውላል። አዶናይም እንደዚሁ። ለምሳሌኛ ጌታ የሚለውን ቃል ለአምላክም ለሰውም እንጠቀምበታለን። አይሁዳውያኑም አዶናይና ኤሎሂም የሚሉትን ቃላቶች ይሆዋ ለተባለ አምላክ ብቻ ሳይሆን የሚጠቀምበት ለሌሎች መላእክቶችም ይጠቀምበታል። ጌታ የሚለውን ቃል ለእግዚአብሔር የዋለ በመሆኑ ለሰው ሲውል ጌታ ያልናቸውን ሰዎች እንደ እግዚአብሔር ያህል ስፍራ ሰጠናቸው እንደማንል ሁሉ፣ ውድ አድማጮች፣ አዶናይም ሆነ ኤል የሚለውን ቃል ለሌሎች መላእክትና ለሰዎች ተጠቅሞ በስፍራ ላይ ቢውል እነዚያ ሰዎች አማልክቶች ወይም ደግሞ አምላክ ሆነዋል ማለት እንዳልሆነ በዚህ መረዳት እንችላለን። ስለዚህ እግዚአብሔር ቃል የመጣላቸው እግዚአብሔር በሚጠራበት መጠሪያ ኤሎሂም ተብለው እንኳን ተጠርተዋል ነው ጌታ ኢየሱስ የሚለው በዚህ ስፍራ ላይ። እነዚህ እግዚአብሔር ቃል የመጣላቸውን ኤሎሂም ወይንም አማርኛው እንደሚለው አማልክት ካላችኋቸው የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን? እኔ የአባቴን ሥራ ባላደርግ አትመኑኝ። ባደርገው ግን እኔንስ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ሥራውን እመኑ ሲል ጌታ ኢየሱስ እናያለን። እነዚህ አይሁዳውያኖች የሳቱት እዚህ ላይ ነው። ጌታ ኢየሱስ ኤሎሂም ተብለው እንደ ተጠሩት የእግዚአብሔር ቃል የሚመጣለት አይደለም፣ ራሱ የእግዚአብሔር ቃል ነው እንጂ። ክብር ለስሙ ይሁን። እርሱን የእግዚአብሔር ቃል ከመጣላቸው ጋር ማስተያየት እንደማይቻል ነው ጌታ በዚህ ቦታ ላይ የሚያሳያቸው። ደግሞም ጌታችን የእርሱን ማንነት የሚያሳየው የእግዚአብሔር ልጅ እንደሆነ ነው። ራሱ በዚህ ስፍራ ላይ እንዳለው ሌሎች ኤሎሂም የተባሉት የእግዚአብሔር ቃል ስለመጣላቸው ብቻ ነበር። እርሱ ግን አምላክ የሆነው የእግዚአብሔር ልጅ ስለሆነ ነው። ልጅነቱ ከቃሉ መልእክተኞች ጋር መነጻጸር መቻል እንዳለበት እናያለን። ሌላው በዚህ ስፍራ ላይ ጌታችን የሚያሳያቸው ከአባቱ ጋር ያለውን ግንኙነት የተለየ እንደሆነም አመልክቷቸው ነበር። ጌታ ራሱ ያለው አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ሥራውን እመኑ ነበር ያላቸው። ይህንን አይነት አባባል ማንም ፍጡር ስለ ራሱ ሊናገር አይችልም። ኢየሱስ ከአባቱ ጋር በልጅነቱና አባቱን በርሱ እርሱንም በአባቱ ባደረገ ምስጢር ማንነቱን ሲገልጥላቸው አይሁዳውያኑ ጌታችንን እንደገና ሊይዙት እንደፈለጉ ወንጌል ያሳየናል። አብ በኢየሱስ ኢየሱስም በአብ መሆኑ ትልቅ መንፈሳዊ ምስጢር ነው። ጌታ ኢየሱስ እኛን በርሱ ለማድረግ ሰው የሆነውን ተፈጥሯችንን ገንዘቡ አድርጎ የሰው ነገር ሁሉ በርሱ በመሆኑ እኛ በርሱ እንድንሆን አድርጎልናል። ክብር ለስሙ ይሁን። ጌታችን በመለኮታዊ ባህሪ ከአባቱ ጋር የተካከለ መለኮት ስለሆነ በማይከፈለው የመለኮት ባህሪ ከአባቱ ጋር አንድ ነው። አብ በርሱ እንዳለ እርሱም በአብ አለ። በዮሐንስ ወንጌል ላይ ውድ አድማጮች ምዕራፍ 10 ከቁጥር 8 እስከ 9 ላይ ፊሊጶስ ጌታ ሆይ አብን አሳየንና ይበቃናል ባለው ጊዜ ጌታ ኢየሱስ የሰጠው መልስ ኢየሱስም አለው አንተ ፊሊጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብም በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ሥራውን ይሠራል የሚል መልስ እንደ ሰጠ እናያለን። ጌታ ኢየሱስ እኔ በአብ እንዳለሁ አብም በእኔ እንዳለ አታምንምን ማለቱ መለኮታዊነቱን ማሳየቱ አይደለምን? ውድ አድማጮች አብንና ወልድን በመለኮታዊ ባህሪ አንድ መሆናቸውን በዚህም እንመለከታለን። ኢየሱስ ክርስቶስ በመለኮት ሙላት የተገለጠ የእግዚአብሔር ልጅ ነው። እርሱን ያየ አብን አየ። አይሁዳውያኖቹ ግን ይህንን መቀበል አቃታቸው። ከዚህ የተነሳ ጌታ ኢየሱስ ክርስቶስን ሊገድሉት እንደቻሉ መጽሐፍት ወንጌላት ያስተምሩናል። ይህ ክህደታቸው ያስከፈላቸውን ዋጋ መጽሐፍ ቅዱስ ገና ብዙ መዘዝ ያለው እንደሆነ ይናገራል። ዓለምን ሁሉ ሊያሸንፉበት ያለውን ጌታ ስለካዱት ወደፊት አሰተኛውን ክርስቶስን መሲህ አድርገው በመቀበል ራሱን አምላክ አድርጎ አሰተኛው ክርስቶስ በሚሰሩት ቤተ መቅደስ ገና ይቀመጥላቸዋል። ይህንን ነቢያቶች ቀደም ብለው ተናግረዋል፣ አስጠንቅቀዋል። ያን ጊዜ አምላክነትህን አላምንም ብለው እንቢ ቢሉ አሰተኛው ክርስቶስን እሱን ጌታ ኢየሱስን ለመያዝ እንደሞከሩ አይያዘላቸው። እነርሱን ያሳደደ ሊያጠፋቸው ሲነሳ ያን ጊዜ ያ የካዱት ጌታ የሰቀሉት ጌታ በደብረ ዘይት ተራራ በክብር በመገለጥ ከሐሰተኛው ክርስቶስ ሊታደጋቸው ይመጣላቸዋል። ክብር ለስሙ ይሁን። ያኔ አባቶቻቸው ክደው የሰቀሉትን ጌታ በክብሩ ምጽአት በማየት በታላቅ ጸጸትና ንስሐ ወደ እርሱ እንደሚመለሱ ዘካርያስ ምዕራፍ 12 ምዕራፍ 14 ይህንን ያሳያል። አይሁዳውያኖቹ ጌታችንን እንዲሰቀል ካደረጉበት ዘመን ጀምሮ እስከ ዛሬ ድረስ ስሙን እያጥላሉ እየተሳደቡት እንደሚኖሩ ይታወቃል። ኢየሱስን የነቢያት ያህል እንኳን አያከብሩትም። ይህ ሁኔታ ያስከፈላቸውን ዋጋ እስከ ዛሬ የደረሰባቸውን እንኳ ትምህርት ሊሆናቸው አልቻለም። እልከኛና እብሪተኛ ልባቸው ነቢያት የያዕቆብ መከራ ብለው በሚጠሩት በታላቅ መከራ ዘመን ውስጥ እንዲማገዱ ያደርጋቸዋል። ነቢዩ ዳንኤል በእግዚአብሔር ፊት በሚቆመው ገብር ከሚቆመው ከገብርኤል የተቀበለው መልእክት ይህንን ያሳያል። የዳንኤልን መጽሐፍ ምዕራፍ 9 ማንበብ ለዚህ ይጠቅማል። በዚያን ጊዜ ሚልክያስ የተባለው ነቢይ ጌታ ኢየሱስ ክርስቶስ እነሱን ሊታደግ ሲመጣ እንደ ተናገረው ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርሃን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። እግዚአብሔርም እንደ ዶሮ ዘመንና እንደ ቀደሙት ዓመታት በይሁዳና በኢየሩሳሌም ቁርባን ደስ ይለዋል። ለፍርድም ወደ እናንተ ቀርባለሁ፣ በመተተኞችና በአመንዝሮች በሐሰትም በሚምሉ የምንደኛውን ደሞዝ በሚከለክሉ መበለቲቱንና ደሃደጉን በሚያስጨንቁ የመጻተኛውን ፍርድ በሚያመጣሙ እኔንም በማይፈሩ ላይ ፈጣን ምስክር ሆነባቸዋለሁ ይላል የሠራው ጌታ እግዚአብሔር። እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል። ውድ አድማጮች፣ ሚልክያስ የጌታችንን የመጀመሪያውን ምጽአት ከድንግል ተወልዶ የመጣበትንና ዳግመኛ ምጽአቱን አጠጋግቶ ነው የሚናገረው። እንዳንጠረኛ እሳትና እንዳጣቢ ሳሙና ሆኖ የሚመጣበት ጊዜ የአርማጌዶን ጦርነት ጊዜ ነው። የአርማጌዶን ጦርነት ኢየሱስን ክደው የሰቀሉት አይሁዳውያን በመረጡት ክፉ የክህደት ምርጫ የሚቀበሉት ታላቅ መከራ ነው። በሁለተኛ ተሰሎንቄ ምዕራፍ 2 ከ11 እስከ 12 ላይ ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስተትን አሰራር ይልክባቸዋል ይላል። እውነተኛ ነኝ ያለውን ጌታ ሐሰተኛ አድርገው የካዱት ሁሉ፣ የወንጌልን እውነት አላምንም በማለት የካዱት ሁሉ የሐሰትን አሰራር እንዲያምኑና እንዲቀበሉ የስተት አሰራር እንደ ምኞታቸው የሚመጣበት ዘመን እነሆ በደጅ ነው። ውድ አድማጮች፣ በዚያን ጊዜ የእግዚአብሔር ልጅ ወንጌል እንደሚያስተምረን ማንነቱን የሚክዱ ሁሉ ከሚመጣው መከራ አያመልጡም። በአንደኛ ዮሐንስ ምዕራፍ 5 ቁጥር 5 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ስለሚል በዚህ ዓለም ያለውን የክፋት ኃይል የሚያሸንፍ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ብቻ ነው። ኢየሱስ የዓለምን ኃይል ማሸነፊያ ጉልበት ነው። ኢየሱስ ስሙ የጨለማን ስራት የሚሰብር ነው። ሰዎችን ከጨለማ ኃይል የሚታደግ ብቸኛ ስም የኢየሱስ ክርስቶስ ስም ነው። በማንም መልአክ ስም በማንም ጻድቅ ስም አጋንንት አይወጡም፣ ዓለም አትሸነፍም፣ ሰይጣን አይሸነፍም። ከስም ሁሉ በላይ ስም ያለው መላስ ሁሉ ጌታ የሚለው ጉልበት ሁሉ የሚንበረከክለት የጌቶች ጌታና የነገስታት ንጉስ የሆነው ኢየሱስ ክርስቶስ ከሰማይ በታች ለሰው ልጆች የተሰጠ ስም የርሱ ስም ብቻ ነው። ክብር ለስሙ ይሁን። የተወጋው ጌታ እስራኤልን ለመታደግ በክብሩ በደብረ ዘይት ተራራ ላይ ይገለጣል። ቀደም ብለን እንዳየነው በዘካርያስ ውስጥ ይሖዋ የሚለው መጠሪያ ለኢየሱስ ክርስቶስ ውሎ እንደምናይ አሳይቼ ነበር። ውድ አድማጮች ረጋ ብላችሁ እንድትከታተሉኝ በጌታ ጸጋና ፍቅር አሳስባችኋለሁ። ዘካርያስ ይሖዋ እያለ የገለጠው ጌታ ሰማይን የዘረጋ ነው። ኢየሱስ ሰማይ የዘረጋ ደግሞም እንዳሮጌ ጨርቅ ሊጠቀልላቸው የሚችል እንደሆነ አዲስ ኪዳን ያስተምረናል። በዕብራውያን ምዕራፍ 1 ከቁጥር 10 እስከ 12 ላይ ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ሥራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ፣ ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል፣ አንተ ግን አንተ ነህ፣ ዓመቶችም ከቶ አያልቁም ይላል የእግዚአብሔር ቃል። ሰማያት የእጁ ሥራዎች ብቻ አይደሉም ውድ አድማጮች፣ ሰማይንና ምድርን ደግፎ የያዘውም ኢየሱስ ክርስቶስ ነው። ይኸው የዕብራዊ ጸሐፊ በምዕራፍ 1 ቁጥር 3 ላይ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ይህ ጌታ በአብ ቀኝ የተቀመጠው ሰማይና ምድርን ደጋፊ ደግሞም ሰማያትን በእጆቹ የሰራ ሰማያትን እንደ ጨርቅ ሊጠቀልላቸው የሚችል ታላቅ ጌታ ነው። ክብር ለስሙ ይሁን። አሁን ፍጥረት ሁሉ ባለበት ስፍራና ቦታ ተደግፎ ያለው በእርሱ ስልጣን ቃል ነው። ስለዚህ ዘካርያስ በምዕራፍ 12 ቁጥር 1 ላይ ስለ እስራኤል የተነገረሽ ቃል ሸክም ካለ በኋላ ሰማያትን የዘረጋ ምድርን የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ ባለፈው እንዳሳየኋችሁ ይሖዋ እንዲህ ይላል በማለት ነው የተናገረው። ይኸው ይሖዋ ደግሞ በዚሁ በዘካርያስ ትንቢት ውስጥ ስንመለከተው ባለፈው ሳምንት እንዳየነው ዳግመኛ የሚመጣው በደብረ ዘይት ተራራ ላይ የሚገለጠው ወደ እርሱም ወደ ወጉትም ያውታል የሚለው ወደ እኔም ወደ ወጉኝም ያዩኛል የሚል ትርጉም እንዳለው አሳይቼ ነበር። ይሄ የራስ አመለካከት ነው የሚል ካለ መጽሐፍትን ረጋ ብሎ ኩነኔ ወደሚያመጣ የክህደት ካካሄድ ከመሄድ ይልቅ መጽሐፍትን ይመርምርላለሁ። ያ አላጠገበኝም የሚል ሰው ካለ ዛሬ ደግሞ ሌላ አዲስ ግብዣ ጋብዛለሁ። ውድ አድማጮቼ በዘካርያስ ምዕራፍ 14 ከቁጥር 1 እስከ 4 ላይ የእግዚአብሔር ቃል እንዲህ ይላል፣ እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይካፈላሉ፣ አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ፣ ከተማይቱ ትያዛለች፣ ቤቶች ይበዘበዛሉ፣ ሴቶች ይነወራሉ፣ የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። እግዚአብሔርም ይወጣል፣ በሰልፍም ቀን እንደ ተዋጋ ከእነዚያ አሕዛብ ጋር ይዋጋል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ፣ ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይርቃል። ውድ አድማጮች በዚህ ክፍል ውስጥ በቁጥር 1 ላይ የእግዚአብሔር ቀን ይመጣል በሚለው ንዑስ አንቀጽ ውስጥ እግዚአብሔር የሚለው በዕብራይስጥኛ ቋንቋ ይሖዋ ተብሎ እንደ ተጻፈ መጽሐፍ ቅዱስ ያሳያል። ይሖዋን ከኢየሱስ ለይተው የሚያስክዱ የዋች ታወር ምስክሮች ያሳተሙት ዘ ኒው ወርልድ ትራንስሌሽን የሚለው መጽሐፍ ቅዱስ ይሖዋ በማለት ተርጉሞታል። እንግዲህ ልብ እንበል፣ ይህ ይሖዋ ማን ነው? ምን እንደሚል እናስተውል። ዘካርያስ በዚህ ትንቢት ውስጥ ስለ ማን ነው የሚናገረው ብለን ብንጠይቅ እግዚአብሔር በሚለው ፋንታ እንደ ዕብራይስጡ ይሖዋ የሚለውን በማስገባት ከላይ ያነበብኩትን የዘካርያስን ትንቢት ከምዕራፍ 14 ከቁጥር 3 እስከ 4 እንመልከተው። እግዚአብሔር ቃል እንዲህ ይላል፣ እነሆ የይሖዋ ቀን ይመጣል፣ ብዝበዛሽንም በውስጥሽ ካፈላሉ፣ አህዛብንም ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ፣ ከተማይቱም ትያዛለች፣ ቤቶች ይበዘበዛሉ፣ ሴቶች ይነወራሉ፣ የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። ይሖዋም ይወጣል፣ በሰልፍ ቀን እንደ ተዋጋ ከነዚያ አህዛብ ጋር ይዋጋል። በዚያም ቀን እግሮቹ የማን እግሮች? የይሖዋ እግሮች በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማል። የማን እግሮች? የይሖዋ እግሮች ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን፣ እኩሌታ ወደ ደቡብ ይርቃል። በደብረ ዘይት ተራራ ላይ ውድ አድማጮቼ ከፍ ከፍ ብሎ ወደ ሰማይ ያደረገው ጌታ ዳግመኛ ሲመለስ ወደዚያ እንደሚመጣ ነቢያት ሁሉ ተናግረዋል። ዳግመኛ ለአርማጌዶን ጦርነት ሲመጣ በመካከለኛው ምስራቅ በደብረ ዘይት ተራራ ላይ እግሮቹ የሚቆሙት በብሉይ ኪዳን ይሖዋ የተባለው የናዝሬቱ ኢየሱስ ጌታችን እንደሆነ ታያላችሁን? ይህ ትንቢት ያልተፈጸመ ትንቢት ነው። ዘካርያስ የተናገረው ይህ ትንቢት በመጨረሻው ዘመን በምዕራፍ 12 ናይና በምዕራፍ 14 ላይ እንደተናገረው የምድር አህዛብ ሁሉ በኢየሩሳሌምና በአይሁድ ሕዝብ ላይ የሚሰበሰቡበት ጊዜ የአርማጌዶን ጦርነት ይባላል። የአርማጌዶን ጦርነት በሐሰተኛው ክርስቶስ መሪነት በመናፍስት አነሳሽነት ከሺው ዓመት ከክርስቶስ መንግሥት በፊት የሚከናወን ጦርነት ነው። ይህ ጦርነት በኢየሩሳሌም አካባቢ መጊዶ በሚባለው ስፍራ እንደሚከናወን መጽሐፍ ቅዱስ ያሳየናል። ይህንን ውድ አድማጮች የሚመጣው ኢየሱስ በሚል ርዕስ ይህንን ተከታታይ ትምህርት ከጨረስኩ በኋላ በማስተምረው አስደናቂ ትምህርት ይህንን በዝርዝር አሳያችኋለሁ። በራእይ ምዕራፍ 16 12 እስከ 16 ላይ የእግዚአብሔር ቃል እንዲህ ይላል፣ ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ፣ ከፀሐይም መውጫ ለሚመጡ ነገሥታት መንገድ እንዲሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ ሦስት ርኩሳን መናፍስት ይወጡ አየሁ፣ ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገሥታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱ እንዳያዩ ነቅቶ ልብሱን የሚጠብቅ ብፁ ነው። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው ይላል። ዘካርያስ እንደ ተናገረው እነዚህ በራእይ መጽሐፍ ላይም እንደ ተጠቀሰው በምዕራፍ 12 ዘካርያስ በምዕራፍ 14 ላይ እንዳየነው እንዲሁም ደግሞ የአዲስ ኪዳኑ የራእይ መጽሐፍ ጸሐፊ በምዕራፍ 16 አሁን እንደሚያሳየን የዓለም ነገሥታት ሁሉ በመናፍስት ቅስቀሳ በዕብራይስጥ አርማጌዶን ወደሚባለው ስፍራ የሚመጡት በኢየሩሳሌምና በአይሁድ ላይ መከራ ለማድረስ ነው። አይሁዳውያኑ እንዲህ ባለ ሁኔታ በዓለም መንግሥታት ሁሉ ተከበው የሚጨነቁትን ይህንን ጭንቀት ነቢያቶቻቸው በተደጋጋሚ በተለያየ ጊዜ አስጠንቅቀዋቸው ነበር። በዚህ መከራ ውስጥ በማለፍ ሲጨነቁ ጌታ ኢየሱስ ክርስቶስ ከሰማይ በክብር ይገለጣል። ያን ጊዜ አይሁዳውያኑን ሊወጉት የመጡትን መንግሥታት ሁሉ ያጠፋቸዋል። ራእይ መጽሐፍ ይህንን አስመልክቶ በምዕራፍ 19 ከቁጥር 11 እስከ 1 ላይ በደብረ ዘይት ላይ እግሮቹ ይቆማሉ የተባለው ይሖዋ የራእዩ መጽሐፍ ማን እንደሆነ ይነግረናል። ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ፣ የተቀመጠበት የታመነና እውነተኛ ይባላል፣ በጽድቅ ይፈርዳል ይዋጋልም፣ ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘውዶች አሉ፣ ከእርሱ በቀር አንድ ሰው እንኳ የማያውቀው የተጻፈ ስም አለው፣ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባ ላይ ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ካፉ ይወጣል፣ እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑ የተጻፈበት የነገሥታት ንጉሥና የጌታዎች ጌታ የሚል ስም አለው። አንድ መልአክ በፀሐይ ውስጥ ቆሞ አየው። በሰማይ መካከል ለሚበሩ ወፎች ሁሉ መታቸው የነገስታትን ሥጋና የሻለቃዎችን ሥጋ የብርቶችንም ሥጋ የፈረሶችንም በእነርሱ የተቀመጡትን ሥጋ የጌታዎችንና የባሪያዎችንም የታናናሾችንና የታላላቆችንም ሁሉ ሥጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምጽ ጮኸ። በፈረሱም የተቀመጠውን ጭፍራዎቹን ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየው። አውሬውን ተያዘ፣ በርሱ ፊን ተአምራት ያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከነርሱ ጋር ተያዘ። ሁሉም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረሱ ላይ ከተቀመጠው ካፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ ይላል። ውድ አድማጮች፣ ዘካርያስ በትንቢቱ በደብረ ዘይት ተራራ ላይ እግሮቹ ይረግጣሉ ያለው ማን እንደሆነ አያችሁት? ዳግመኛ የሚመጣው የብሉይ ኪዳኑ ይሖዋ የአዲስ ኪዳኑ ኢየሱስ ነው። ይህንን የተባረከ ጌታ ይሖዋን የሚለውን ስም ልክ ባልሆነ መንገድ በመተርጎም ኢየሱስ ክርስቶስን ፍጡር አድርገው የሚያምኑና የሚመለከቱ እንደ ጆቫ ዊትነስ ያለ የተረገመ እምነት የተሳሳተ መሆኑን አውቃችሁ በዚህ እምነት የተሰገሰጋችሁ ሁሉ እንድትወጡ በጌታ ፍቅር አሳስባችኋለሁ። ኢየሱስ ከሰማይ በታች ለአዲስ ኪዳን አማኞች የተሰጠ የሰዎችን ልጆች ሁሉ ለሚያድን የሚችል ስም ድንቅ ስም የኢየሱስ ክርስቶስ ስም ብቻ ነው። ኢየሱስ ጌታ ነው። ስሙ ለዘላለም የተባረከ ይሁን።